ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
For two reasons. One is that the needs, at least in Somalia.
በጣም ያሳስበናል በሁለት ምክንያቶች። በሶማሌ ክልል በድርቅ በተጎዱ ወረዳዎች ያለው ፍላጎት እየጨመረ ነው። ያሉን ግብአቶች ደግሞ ውሱን ናቸው። እና ለነዚህ አዳዲስ ፍላጎቶች ምላሽ ለመስጠት ከመንግስትና ከለጋሾች ጋር በቅርበት መስራት አለብን።
የዓለም ምግብ ፕሮግራም የኢትዮጵያ ጽህፈት ቤት ምክትል ዳይሬክተር ሳሚር ዋን ማሊ ናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል።
ነሐሴ 28 2008 ዓመተ ምህረት በቅሊንጦ ማረሚያ ቤት ለደረሰው የእሳት ቃጠሎና ጉዳት እስረኞቹም ሆነ የማረሚያ ቤቱ አስተዳደርና ጠባቂዎች በሕግ ሊጠየቁ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን በትላንትናው ዕለት ላወጣው ሪፖርት በጉዳዩ ተወንጅለው እስር ላይ የሚገኙ ወገኖች ጠበቆቻቸው ደንበኞቻችን ድርጊቱን ያለመፈጸማቸውን ገልጠው የእምነት ክህደት ቃላቸውን ለፍርድ ቤት ሰጥተዋል ሲሉ ተናገሩ። የዚህንም ዝርዝር ይዘናል።
ቅድም ስል ያነበብነው የተባበሩት መንግስታት የእርዳታ ጉዳይ ቀዳሚ ዜና ሆኖ በሶማሊያም ከፍተኛ የሃይማኖት ሊቃውንት በአገሪቱ የተፈጠረውን አዲስ የአክራሪነት አካሄድ አውግዘዋል። አደገኛ የተባለ አንድ የሶማሊያ ባህር ላይ ዘራፊ ቡድን መሪ ያልተሳካ ሙከራ አድርጎ የገባበት ሳይታወቅ ቀረ የሚሉም ይገኙባቸዋል በዜና ውስጥ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራት አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሚያዝያ 3 2009 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪዋ ብርሃን ኃይሉ ከስርጭት መሐንዲሱ ኦልድሪስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ዜና እናሰማ። የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50% ብቻ መሆኑን ቅድም ሲል እንዳደመጣችሁት የዓለም ምግብ ፕሮግራም WFP አስታውቋል። ይህን ለቪኦኤ ያስታወቁት በኢትዮጵያ የፕሮግራሙ ምክትል ዲሬክተር ሳሚር ዋን ማሊ ናቸው። ሳሚር ዋን ማሊ እንዳስታወቁት ቀጣዮቹ ወራት አስቸጋሪ ሊሆኑ ይችላሉ። በዕለቱ አብይ ርዕስ ዝርዝሩን እናቀርባለን።
የሶማሊያ ከፍተኛ የሃይማኖት ሊቃውንት አገሪቱ ውስጥ እየተስፋፋ የመጣውን አዲስ የአክራሪዎች ቡድን ማውገዛቸው ተሰማ። የአልሻባብ አማጽያን አገሪቱን በሽብር ቀውጥ እያደረጉ በስፍራው ጥቃት እያካሄዱ የሕግ የበላይነት እንዳይሰፍንም መሰናክል እየፈጠሩ ባሉበት በዚህ ሰዓት ሶማሊያ ሌላ አክራሪና ጽንፈኛ ቡድን ለማስተናገድ አትችልም ነው ያሉት የሃይማኖት ምሁራኑ። አልሳዲም ቢልሐቅ የእውነት አዋጅ ነጋሪ የሚል ትርጓሜ ያለው ይህ አዲስ ቡድን ባለፈው ሳምንት ነው ታዋቂ በሆኑ የሶማሊያ፣ የኩዌት፣ የግብጽና የሊቢያ እስልምና ምሁራን ይፋ የተደረገው። ሞቃዲሾ ውስጥ በዛሬው ዕለት በተካሄደው ጋዜጣዊ መግለጫም የአገሪቱ ከፍተኛ የሃይማኖት መሪዎች ይህን አደገኛ ያሉትን ቡድን ማንም እንዳይቀበለው አሳስበዋል። የሶማሊያ ከፍተኛ ሃይማኖት ባለስልጣን ሼክ በሺር አህመድ ሳላድ ስለ ቡድኑ ሲገልጹ ከእኛ በቀር ጻድቅ የለም የሚል ነው ሲሉም ተደምጠዋል።
በሌላ የሶማሊያ ዜና አደገኛ ነው የተባለ አንድ የሶማሊያ የባህር ላይ ዘራፊዎች ቡድን መሪ ያልተሳካ ባለፈው ቅዳሜ በአንድ የዕቃ መጫኛ መርከብ ላይ ሙከራ ካደረገ በኋላ ተሰውሯል ተባለ። አብዲ ካሪም ሳላህ አውክ ኩምቤ እና ሌሎች ሁለት ዘራፊዎች ለመጨረሻ ጊዜ የታዩት አንዲት ንብረትነቷ የሊባኖስ መሆኗ የተመዘገበች መርከብ ሊሳፈሩ ሲሉ መሆኑ ታውቋል። መርከቧ ውስጥ የቀሩት ሁለቱ ሰዎች ማምለጣቸውን ምንጮች ለቪኦኤ ሶማሊኛ አገልግሎት ተናግረዋል።
የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጣሊያን ውስጥ የጂ ሰባት ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ወደ ሞስኮ ማምራታቸው ተገለጠ። ቲለርሰን ሩሲያ ለሶሪያው ፕሬዚዳንት በሽር አልአሳድ ያላትን ድጋፍ እንድታቆም ለማሳመን የሰነቁት አቅም ግን ዋሽንግተንና ሎንዶን ካላቸው ጉልበት ያነሰ መሆኑም ተነግረዋል። በጣሊያ ሉካ ከተማ ዛሬ ማክሰኞ የተካሄደው የጂ ሰባት ሀገሮች የሚኒስትሮች ስብሰባ ሩሲያና ሶሪያ ላይ ማዕቀብ ለመጣል የቀረበው ሀሳብ ስምምነት ሳያገኝ ቀርቷል። ምክንያት ባለፈው ሳምንት ሶሪያ ውስጥ ሲቪሎች ላይ ኬሚካል ጦር መሳሪያ የተጠቀመ ማን እንደሆነ አስቀድሞ ምርመራ መካሄድ አለበት በመባሉ ነው። በዚህም ቲለርሰን ደስተኛ አልነበሩም። በስብሰባው በኋላ ለጋዜጠኞች ሲናገሩም እንዲህማ ልንቀጥል አንችልም፣ የሶሪያ ሰላማዊ ሕዝብ መሰቃየት የለበትም፣ ሩሲያም ሚናዋን ልትለይ ይገባል ነው ያሉት።
በሌላ በኩል ደግሞ ሩሲያ ሶሪያን መርዳቷን ታቆማለች የሚል እምነት ያላቸው መሆኑን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናግረዋል። የበሻር አልአሳድ መንግስት ማብቂያ መቃረቡን ለሁላችንም ግልጽ ሆኗል ያሉት በኢጣሊያ የጂ7 ሀገሮች ውጭ ጉዳይ ሚኒስትሮች ጉባኤ በመሳተፍ ላይ ያሉት አሁን ወደ ሞስኮ ያመሩት ቲለርሰን ናቸው። በዚህ ላይ ተጠናቀረ ዘገባ አለን፣ ወደ ኋላ ላይ ይዘን እንቀርባለን። በሌላ በኩል ደግሞ የሶሪያው ፕሬዚዳንት ባሽር አልአሳድ ባለፈው ሳምንት በራሳቸው ሀገር ውስጥ በአማጽያን ቁጥጥር ስር በሚገኝ አካባቢ የኬሚካል ጦር መሳሪያ ጥቃት በማካሄዳቸው ፕሬዚዳንት ዶናልድ ትራምፕ የአየር ድብደባ ማዘዛቸው አይዘነጋም። ሚስተር ትራምፕ በዚህ ሳምንት ደግሞ አንድ የተዋጊ አውሮፕላኖች ተሸካሚ የጦር መርከብ ወደ ሰሜን ኮሪያ መላካቸው ተሰምቷል። ምክንያት መሪው ኪም ጆንግ ኡን ትንኮሳቸውን ያቆሙ ዘንድ መልእክት ለማስተላለፍ። እነዚህ በአሜሪካው ፕሬዚዳንት የተወሰዱ ሁለት እርምጃዎች ከአሜሪካ ትቅደም የትራምፕ ፖሊሲ የተቀየረ አንዳች ነገር ይኖር ይሆን በሚል ብዙዎችን አስገርሟል። ከዜናው በኋላ መጽሔት ዘገባ ያክልበታል።
ሶሪያ ውስጥ በተተኮሰ አዳፍኔ ሁለት የሩሲያ አገልግሎት ባልደረቦች ሲገደሉ ሶስተኛው በጠና መቁሰሉን የሩሲያ መከላከያ ሚኒስትር ዛሬ አስታወቀ። የሰለጠኑ ሩሲያውያን አገልግሎት ባልደረቦች ሶሪያን ሰራዊት በማሰልጠን ተግባር ላይ እንዳሉ በሽምቅ ተዋጊዎች ጥቃት እንደደረሰባቸው ነው መከላከያ ሚኒስትሩ ከኢንተርፋክስ የዜና ወኪል ያገኘውን መረጃ ጠቅሶ ይፋ ያደረገው። አደጋ የደረሰባቸው ወታደሮች በሶሪያ ጦር ኃይል ውስጥ በነበረው የሩሲያ ጦር ሰራዊት ውስጥ ተቀላቅለው በማገልገል ላይም እንደነበሩ ተገልጧል። ጥቃቱ መቼና የት አካባቢ እንደተካሄደ አልተገለጠም። የአሁኑ መሐዝ እስከ ዛሬ ሶሪያ ውስጥ የሞቱትን ወይም የተገደሉትን የሩሲያ ወታደሮች ቁጥር 29 አድርሶታል።
እስላማዊ ነውጠኛ ቡድን ኢራቅ ውስጥ የነበረውን ይዞታ እያጣና በአሁኑ ወቅትም ከአገሪቱ መሬት 7% ብቻ እንደሚቆጣጠር አንድ የኢራቅ ወታደራዊ ቃል አቀባይ አስታወቁ። ብርጌዳር ጀነራል ያህያ ራሱል እንዳስታወቁት ቡድኑ ኢራቅ ውስጥ በገነነበት እንደ አውሮፓ አቆጣጠር በ2014 ዓ.ም 40% የሚሆነውን መሬት ይቆጣጠር ነበር። አይሲስ ሞሱልን እንደ አውሮፓ አቆጣጠር በ2014 በተቆጣጠረበት ጊዜ ይዞታውን ወደ ሶሪያ ጭምር ያስፋፋ ቢሆንም አሁን ግን ጣምራው ጦር አያሌ ይዞታውን እያስለቀቀው እንደሆነ ቃል አቀባዩ ጨምረው ተናግረዋል።
እንደ አውሮፓውያን የዘመን አቆጣጠር በ2016 ዓመተ ምህረት ሰዎችን በሞት መቅጣት በሌሎች ሀገሮች እየቀነሰ በመጣበት በአሁኑ ወቅት ቻይና አንደኛ ሰውን በሞት ቀጪ ሀገር መሆኗን የዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አስታወቀ። ጥፋተኛን በሞት መቅጣትን የሚቃወመው አምነስቲ በዚህ ቅጣት የሚተማመኑትን አገሮች በደረጃ አስቀምጧል። ቻይና፣ ቤላሩስና የቪየትናም መንግስታት ይገኙበታል ከቀዳሚው ጎራ።
በመጨረሻም የተባበሩት መንግስታት ድርጅት የኖቤል ተሸላሚዋ ማላላ ዩሳፍዛይን በልጃገረዶች ትምህርት ልዩ ትኩረት የሰላም መልእክተኛ እንድትሆን ተሰየመች። ትናንት ሰኞ በመንግስታቱ ድርጅት ዋና ጽህፈት ቤት በተካሄደውና በዓለም ዙሪያ በፌስቡክ እንዲሁም በዩቲዩብ በተላለፈው ስነ ስርዓት ላይ ዋና ጸሐፊ አንቶኒዮ ጉተረስ የ19 ዓመቷን ወጣት ማላላን ሲቀበሉ አንቺ ጀግና ብቻ ሳትሆኚ እጅግ በጣም ቆራጥ እና ደግ ሰው ነሽ ብለዋታል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንድ እየተሰራጨ እንዲሁም በአጭር ሞገድ እስከ 4 ሰዓት ናይል ሳት ላይ ይተላለፋል። እንቆያለን፣ አብራችሁን ቆዩ።
በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አቢይ ርዕስ ነው። ከዛ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናስታውስ። ደረት ላይ የሚሰማ የህመም ወይም የስቃይ ስሜት ምንነትና ምልክቶቹ አሳሳቢነቱና የሕክምና አማራጮቹን በተመለከተ ሙያዊ ትንታኔ የሚሰጡን የሳምባና ከእንቅልፍ ጋር የተዛመዱ የጤና እውቀቶች ልዩ ሐኪም ጋብዘናል። በሐኪሙን ይጠይቁ ጠብቋቸው። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ
የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50% ብቻ መሆኑን የዓለም ምግብ ፕሮግራም አስታውቋል። በኢትዮጵያ የፕሮግራሙ ምክትል ዳይሬክተር ሳሚር ዋን ማሊ ለአሜሪካ ድምፅ እንዳሉት ቀጣዮቹ ወራት አስቸጋሪ ሊሆኑ ይችላሉ። ዳይሬክተሩ ሳሚር ዋን ማሊን ቀብሪ ድሃር ውስጥ ያነጋግራቸው ዘጋቢያችን እስክንድር ፍሬው ነው። ተከታዩን ልኮልናል።
በአዲስ አበባ ከሚገኘው የአሜሪካ ኤምባሲና ከዩኤስኤአይዲ የሥራ ኃላፊዎች ጋር በድርቅ የተጎዱ የኢትዮጵያ ሶማሌ ክልል አካባቢዎችን ከጎበኙ በኋላ ነው በኢትዮጵያ የዓለም ምግብ ፕሮግራም ምክትል ዳይሬክተር ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት። ምክትል ዳይሬክተሩ ሳሚር ዋን ማሊ እንዳሉት ለተረጂዎች ለመድረስ በእጃቸው ያለው አቅርቦትና የሚያስፈልገው የድጋፍ መጠን አለመመጣጠን አሳሳቢ ነው።
We're very concerned for two reasons. One is that the needs at least in the Somali region
በጣም ያሳስበናል። በሁለት ምክንያቶች በሶማሌ ክልል በድርቅ በተጎዱ ወረዳዎች ያለው ፍላጎት እየጨመረ ነው። ያሉን ግብአቶች ደግሞ ውሱን ናቸው እና ለነዚህ አዳዲስ ፍላጎቶች ምላሽ ለመስጠት ከመንግስትና ከለጋሾች ጋር በቅርበት መስራት አለብን። መፍትሄ የሚሆኑ በርካታ አማራጮችን ማየት። አንደኛው ያሉንን ውሱን አቅርቦቶች የበለጠ እርዳታ ለሚያስፈልጋቸው አካባቢዎች ቅድሚያ በመስጠት ማከፋፈል። ሁለተኛው ደግሞ የክልሉና የፌደራሉ መንግስት አሁን ያሉንን ግብአቶች እንዴት የተሟሉ ሊያደርጓቸው እንደሚችሉም መመልከት ነው። ሶስተኛው ደግሞ ለጋሾች በፍጥነት የበለጠ ድጋፍ እንዲያደርጉ መጠየቅ ነው።
ባለፈው ተሐሳስ ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ በሶማሌ ክልል የሚገኙትን ጨምሮ 5.6 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተቆሟል። ይህ ሰነድ ግን አንዳንድ ታሳቢዎችን ከግምት ያስገባ ነው። ይህንን ያስተዋወሱት ሚስተር ሳሚር ዋን ማሊ ለምሳሌም በቀጣይ እንዲኖር የሚጠበቀው ወቅታዊ ዝናብ ካልመጣ ነገሮች ሊወሳሰቡ እንደሚችሉ ተናግረዋል። ሁለተኛ በማለት ከረጅም ጊዜ አንጻር እንደሚያሳስባቸው ያብራሩት ይሄን ነጥብ ነው።
In the long term if the rains for the pastoralists the good rains don't materialize and the Belgrade
ከረጅም ጊዜ አንጻር በአርብቶ አደር አካባቢዎች የሚጠበቀው የጎህ ዝናብ ካልመጣ በደጋማ አካባቢዎች ደግሞ የበልግ ዝናብ ካልቀጠለ ከባድ ቀውስ ሊያጋጥመን ይችላል። ከፍተኛ የምግብ አቅርቦት ጥያቄም ይኖራል።
Right now there's the requirement for the humanitarian requirements document is roughly about $600 million for food.
አሁን በአስቸኳይ ጊዜ እርዳታ መጠየቁ ላይ የተመለከተውና ለተረጂዎች ምግብ ለማዳረስ የሚያስፈልገው ወደ 600 ሚሊዮን ዶላር ነው። አንተም እንዳልከው ከዚያ ውስጥ ያገኘነው ወደ ግማሽ የሚሆነው ነው። ከለጋሾች ድጋፍ ከተገኘ በኋላ ምግቡን ለማምጣት በአማካኝ 3 ወር ያስፈልጋል። እናም ያጠረ ጊዜ ነው ያለው። ይህ ሁኔታ የዓለም የምግብ ፕሮግራምን ከመሳሰሉ ተቋማትና ከለጋሾች በመንግስት መሪነት የጋራ ምላሽ ይጠይቃል።
እናም ደረጃ በደረጃ የሚተገበር የተለያየ ምላሽ እንደሚያስፈልግ ነው ምክትል ዳይሬክተሩ የተናገሩት። በቅድሚያና ወዲያውኑ ያስቸኳይ ጊዜ እርዳታ ማድረግ፣ ከፌደራልና ከክልል መንግስታት ጋር ደግሞ ለረጅም ጊዜ በሚሆን መንገድ ለአርብቶ አደሮች የሚደረገው ድጋፍ ላይ መስራት በምክትል ዳይሬክተሩ ከተጠቀሱት መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ነሐሴ 28 2008 ዓ.ም ምረት በቅሊንጦ ማረሚያ ቤት ለደረሰው የእሳት ቃጠሎና ጉዳት እስረኞቹም ሆነ የማረሚያ ቤቱ አስተዳደርና ጠባቂዎች በሕግ ሊጠየቁ ይገባል በሚል የኢትዮጵያው ሰብአዊ መብት ኮሚሽን በትናንትናው ዕለት ይፋ ላደረገው ሪፖርት በዚሁ ጉዳይ ተወንጅለው እስር ላይ የሚገኙ ግለሰቦች ድርጊቱን ያለመፈጸማቸውን የሕግ ጠበቆቻቸው ገልጠው የእምነት ክደት ቃላቸውንም ለፍርድ ቤት መስጠታቸውን ተናግረዋል። የማረሚያ ቤቱን ምላሽ ማግኘት አልቻልንም። ጽዮን ግርማ ሁለት ጠበቆች አነጋግራ ተከታዩን ይዛ ቀርባለች።
የሰብአዊ መብት ኮሚሽኑ የምርመራ ሪፖርት የሚያስረዳው ለደረሰው ቃጠሎ መነሻ ምክንያት በእስር ቤቱ የአስተዳደር አካላት በአተት በሽታ ምክንያት ከቤተሰብ ምግብ አይገባም የሚል ማስታወቂያ መለጠፉ እንደሆነ ገልጾ እሳቱን ያቀጣጠሉት ደግሞ ቀደም ሲል ተደራጅተው የነበሩና በከባድ ወንጀል የተጠረጠሩ ሰዎች ናቸው ይላል። እሳቱ ከተቀጣጠለ በኋላም 12 እስረኛ ላይ በር ዘግተው አቃጥለዋል። በፌሮ ብረትም መተው አንድ ሰው ገድለዋል ብሏል። አደጋው ከደረሰ በኋላ ደግሞ የማረሚያ ቤቱ ጠባቂዎች ወደ እስረኛው ተኩሰዋል። በዚህም ሁለት ሰው በጥይት ገድለው 8 ሰው አቁስለዋል አስለቃሽ ጭስም ወደ እስረኛው ለቀዋል የሚል ነበር እንዲሁም እስረኞቹ ካደጋው መትረፍ በማይችሉበት ሁኔታ ተቃጥለውና ከስለው ህይወታቸው አልፏል ብሏል በተጨማሪም ተቀጣጣይ ነገሮች ወደ እስር ቤቱ እንዳይገባ ቁጥጥር አላደረጉም ብሎ የማረሚያ ቤቱን ጣባቂዎችና ተዛዙን የሰጡት በህግ ሊጠየቁ ይገባል ብሏል በቂሊንጦ የሳት ቃጠሎ ተጠርጥረዋል በሚል 38 እስረኛ ተከሳሾች በአንድ መዝገብ 121 እስረኛ ተከሳሾች ደግሞ በሌላ መዝገብ በአጠቃላይ በሁለት መዝገብ ተከሰው ፍርድ ቤት በመቅረብ ላይ ናቸው በ38 ሰዎች ዝርዝር ውስጥ ከተከሰሱት የሁለቱ ጠበቃ የሆኑት አቶ ሰይድ አብደላን ስለ ሪፖርቱ ጠይቂያቸው ነበር
ተከሳሾቹ ከዚህ በፊት በነበረው ቃጠሎ የእምነት ክህደት ቃላቸውን ሰጥተው አሁን ምስክር ለመስማት ከግንቦት 24 ባሉት ጊዜያቶች ውስጥ ያንዳንዱ ምስክር እንዲሰማበት ነው የተቀጠረው ያለው ሁኔታ ተከሳሾቹ ድርጊቱን ያለመፈጸማቸውን ድርጊቱን የፈጸመውን ሰው ያዩ መሆኑን በአብዛኞቹ ተናግረዋል ድርጊቱ በምን አይነት ሁኔታ ተፈጸመ እንዴት ተፈጸመ ማን ፈጸመው የሚለውን እኛ ምስክር ልንሆን የሚገባን ሰዎች እንጂ ልንከሰስ የሚገባን ሰዎች አይደለንም ተመርጠን አማራ የሆነው ግንቦት 7 ተብሎ ሙስሊም የሆነው አልሸባብ ተብሎ በዚህም ወሩም ሆነው ተብሎ ተመርጠን ነው እዚህ ውስጥ የተካተት ነው እንጂ ድርጊቱን አልፈጸምንም ድርጊቱን ማን እንደፈጸመ እናውቃለን ብለው ቃላቸውን ሰጥተዋል ፍርድ ቤቱም አቃቢ ሕግ አስተያየት እንዲሰጥበት አድርጎ አቃቢ ሕግም ተከሳሾቹ ክሱን የካዱ በመሆኑ ምስክር አለኝ ምስክሮቼን አሰማለሁ ብሏል ያው ይሄ በተቀጠረበት ሁኔታ ነው የሰብአዊ መብት ኮሚሽን መግለጫ ያወጣው ያ ሪፖርት ነው እኛ በሪፖርት ደረጃነት ነው የምናየው ከፍርድ ቤቱ ጉዳይ ጋር ያው የሚገናኝ ነገር አይደለም በአጠቃላይ በታሳሪዎች የተፈጸመ መሆኑን የሚገልጽ እንጂ እነከሌ ናቸው ብሎ ያው በዝርዝር ያወጣው ነገር ስለሌለ እኛም ሪፖርቱን የምንቃወምበት ወይም ደግሞ እኛን ጥፋተኛ አድርጎናል ከፍርድ በፊት የምንልበት ሁኔታም አይኖርም ተከሳሾቹ ያው ምስክር ተሰምቶባቸው ፍርድ ቤቱ የፍርዱን ሂደት ካየ በኋላ የሚወስነው ጉዳይ ነው
አቃቤ ሕግ በተከሳሾቹ ላይ ያቀረበው ክስና የሰብአዊ መብት ኮሚሽን ያቀረበው ሪፖርት ላይ ያለው ልዩነት እንዲያስረዱኝ ለአቶ ሰይድ ጥያቄ አቅርቤላቸው ነበር
አጭር ጊዜ ውስጥ እንደተደራጁ ነው የሰብአዊ መብት ሪፖርት የሚያሳየው ክሱ ላይ ግን ከ2008 ጥር ጀምሮ በህቡ ተደራጅተው ውስጥ ግንቦት 7 ኦነግና የአልሸባብ ተወካይ ሆነው እንዳስፈጸሙ ነው ክሱ ላይ ተጠቀሰው ግን ያው መደራጀታቸውን በመግለጽ መኩል ያው የሰብአዊ መብት ኮሚሽን የሰጠው መግለጫና ክሱ ላይ ያለው ነገር መደራጀቱን ያሳያል በክሱ ላይ ተጠቀሰው ይሄንን አጋጣሚ ተጠቀሙ እንጂ የተደራጁት ከጥር 2008 ጀምሮ ነው ይሄን ለማድረግ አጋጣሚ ሲጠብቁ ነበር በዚህ አጋጣሚ ይሄንን ፈጽመውታል የሚል ነው ክሱ ላይ
አቶ ሰይድ በፍርድ ቤት የተያዘን ጉዳይ ዝርዝር ነገር ውስጥ ገብተው ለመናገር እንደሚያስቸግራቸው ገልጸዋል ከዚህ ቀደም በነበረው ቀጠሮ ተከሳሾቹ የእምነት ክህደት ቃላቸውን ከሰጡት የተወሰኑትን እንዲነግሩን ጠይቂያቸው ነበር
አንድ ተከሳሽ ቄስ ነበርኩኝ ቄስ ትምህርት ቤት ውስጥ ነኝ የአንድነት ፓርቲ የህዝብ ግንኙነት ኃላፊ ነበርኩኝ ጎንደር ውስጥ እኔ ቄስ ቤት ውስጥ ላደግኩኝ እንዲህ አይነት ድርጊት ለመፈጸም ያለኝ ታሪኬም የሃይማኖት ስብናዬም የሚፈቅደው አይደለም ግን ይሄኛውን ድርጊት የፈጸሙትን ሰዎች ደግሞ ቻለው ማን እንደሆነ በምን አይነት ሁኔታ እንደተፈጸመ ብዙ ሰዎች የተገደሉት በጥይት ነው እያየን አይናችን ላይ አብረን የነበርናቸውን አብረን የታሰርናቸውን የምንተሳሰበውን ጓደኞች ነው ገደላቸው የተባል ነው ስለዚህ ይህ ፍጹም ሐሰት ነው የሚል አስተያየት ሰጥቷል እንዲሁም አንድ ሌላ ተከሳሽ ለኢትዮ ኤርትራ ጦርነት በነበረ ጊዜ ወታደር የነበረ የተዋጋ መሆኑን ገልጾ ያደኩበት እኔ ለሀገሬ ሀገሬን ሞት ለሀገሬ የታገልኩኝ ሰው ነኝ ሀገሬን ያገለገልኩኝ ሰው ነኝ ዜጎቼ ላይ እንዲመፈጽም አይደለሁም ይህ ስብናም የለኝም መንግስት እንዲህ አይነት ሰዎች ሰብአዊ መብት ጥሰት ዜጎች ላይ እንደሚፈጽም ሳውቅ በመቃወሜ ምክንያት ታስሬያለሁ አሁንም ደግሞ ውስጥም ሙኜ ሰብአዊ መብት ጥሰት መኖሩን ስለምቃወም ባልሰራሁት ስራ ገደልክ ተብያለሁ የገደሉ ሰዎችን አጋልጣለሁ በምልበት ጊዜ ገደልክ አቃጥልሃል ተብዬ ተከስሻለሁ የሚል ረዘም ያለ ንግግር ያደረጉ ሰዎች አሉ
ከሁለቱ መዝገቦች ወደ 26 የሚሆኑ እስረኞች ጠበቃ የሆኑት አቶ ወንድሙ ኢብሳን በዚሁ የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርት ላይ አስተያየት እንዳላቸው ጠይቂያቸው ነበር
በተመለከተ ጉዳዩ በፍርድ ቤት እስከተያዘ ድረስ ፍርድ ቤቱ አንድ ነገር እስከምል ድረስ አስቀድሞ ይህ ነው ያ ነው ማለት አይቻልም ነገር ግን ከህግ አንጻርና ከተጨባጭ ሁኔታ በመነሳት በኢትዮጵያ ውስጥ ከሚገኙት ማረሚያ ቤቶች እጅግ ከፍተኛ ጥበቃ የሚደረግለት የቃሊቲ እስር ቤት ነው ይሄ ቂሊንጦ የሚባለው ቃሊቲ እስር ቤት ስላለ አንድ ቅርንጫፍ ነው ካልሲ ጭምር ከፍተኛ በጽሁፍም ጭምር ነው በእስር ቤቱ በር ላይ ከፍተኛ ጥበቃ የሚደረግለት በሚባለው እስር ቤት ላይ እንዴት ተደርጎ ነው በእስረኞች በኩል ሪፖርቱ የቀለጠው ነገር አላሳመነኝም። ምክንያቱም ቤተሰብ እሁድና ቅዳሜ ታሳሪዎቹን በሚጠይቁበት ጊዜ ህጋዊ የተከሰሱበትን ወረቀት እንኳን ወዲህ ወደ ውስጥ ወደ ውጭ ማስገባት ማስወጣት አይቻልም። በቃሉ እንኳን የተወሰነ ንግግር አድርጎ ምግብ ብቻ ተቀባብሎ ነው የሚለያዩት። እና እንዲህ አይነት ጥብቅ ሁኔታ ባለበት ማረሚያ ቤት አሁን ሪፖርቱ ላይ የተገለጸው ነገር በእውነቱ አላሳመነኝም። በዚህ እስር ቤት ውስጥ ያሉ ሰዎችም 24 ሰዓት ይጠበቃሉ፣ ሌት ተቀን ይጠበቃሉ። ስለዚህ እስረኞቹ የተባለውን ነገር እንዴት እንደሚያደርጉ እግዚአብሔር ከሚያውቅ በቀር ሪፖርቱ እኔም በበኩሌ እንዲበል እንደዚህ ባላሙ አላሳመነኝም።
አቶ ወንድሙ ኢብሳ እነዚህ እስረኞች ፍርድ ቤት በቀረቡበት ወቅት ለፍርድ ቤቱ ሰጥተውት የነበረውን የእምነት ክህደት ቃል እንዲህ ያስታውሳሉ።
አንድ ሁለት ነገር ልጥቀስልሽ። ተከሳሾቹ ከመቶ 21 ሰዎች 38 ሰዎች በተለያዩ ቀጠሮች ላይ ሲቀርቡ ግድያውን አልፈጸምንም፣ ግድያውን የፈጸሙት የሰዎች ስም እየጠሩ እገሌ እገሌ የሚባል ነው፣ ይሄውና እዚህ ቤት ውስጥ ተቀምጠዋል፣ እነዚህ ሰዎች ይጠየቁልን፣ ይጠርጠሩልን፣ ይመርመሩልን፣ እኛ አልገደልንም፣ ሰዎቹን የገደሉት እነገሌ ናቸው፣ ተደብድበን ተጠቅጠን በጉልበት ነው እመኑ ተብለን የፈረምነው፣ ፊርማችንን ተቀብለን ሊኖረው አይችልም፣ በፍጹም እኛ ከዚህ ነጻ ነን፣ በፍጹም አላደረግንም ነው የሚሉት። እሱም በኋላ ደግሞ አንድም እንዳይመረመር ተደርጓል። ቢመረመሩ ኖሮ በእሳት የሞተውና በጥይት የሞተው ይታወቅ ነበረ። ይሄን ግድያ የፈጸመው ሌላ አካል ነው። እነሱ የሰው ስም ይጠራሉ፣ እኔም መጥራት ለህጉ አይመቸኝም እንጂ
ተከሳሾቹ ከዚህ ቀደም ፍርድ ቤት በቀረቡበት ወቅት ድርጊቱን አልፈጸምንም፣ እንዲያውም እጅግ ዘግናኝ የሆነ ድብደባ ተፈጽሞብናል በማለት ለፍርድ ቤቱ አቤቱታ ማቅረባቸውን ጠቅሰን መዘገባችን ይታወሳል። በትላንትናው ዕለት
የትንታኔ ክፍለ ጊዜ ይቀጥላል። አድማጮቻችን፣ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሶሪያውን መሪ ባሺር አልአሳድን ለመቅጣት ባለፈው ሳምንት የአየር ድብደባ ማዘዛቸው ይታወቃል። ሚስተር ትራምፕ ያን ትዕዛዝ ያስተላለፉት የሶሪያ ፕሬዚዳንት በራሳቸው አገር ውስጥ በአማጽያን ቁጥጥር ስር በሚገኝ አካባቢ የኬሚካል ጦር መሳሪያ ጥቃት አድርሰዋል ተብሎ በመጠርጠሩ ነው። ፕሬዚዳንት ትራምፕ በዚህኛው ሳምንት ደግሞ ለሰሜን ኮሪያው መሪ ለኪም ጆንግ ኡን መልእክት ለማስተላለፍ አንድ ተዋጊ አውሮፕላኖች ተሸካሚ የጦር መርከብ ወደ አካባቢው አሰማርተዋል። እነዚህ በአሜሪካው ፕሬዚዳንት የተወሰዱ እርምጃዎች ሁለቱም ብዙዎችን አስገርመዋል። እናም ሚስተር ትራምፕ አሜሪካ ትቅደም የሚለውን የውጭ ፖሊሲያቸውን እየቀየሩ ነው? የአሜሪካ ድምፁ ቢል ጌሎ በዚህ ላይ ዘግቦ ሰለሞን ክፍሌ ሊያቀርብ ነው።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት 100 ጊዜ ያህል የገቡትን ቃል ነው ባለፈው ሳምንትም የደገሙት።
I'm not and I don't want to be the president of the world. I'm the president of the United States.
እኔ የዓለም ፕሬዚዳንት አይደለሁም፣ መሆንም አልፈልግም። እኔ የዩናይትድ ስቴትስ ፕሬዚዳንት ነኝ። እናም ካሁን ወዲያ አሜሪካ ትቅደም ነው የምለው።
ትራምፕ ይህን ከተናገሩ ከሳምንት በኋላ ግን አሜሪካ ፈርስት ወይም አሜሪካ ትቅደም የሚለው ፖሊሲያቸው በሌሎች የዓለም ሀገሮች ውስጥ በተፈጠሩ ችግሮች ምክንያት ተቀይሯል። በሶሪያ የሚጠረጠረው የኬሚካል ጦር መሳሪያ ጥቃት በባሻር አልአሳድ መንግሥት ላይ የአየር ድብደባ ለማካሄድ አነሳስቷቸዋል። በእስያ ደግሞ የዩኤስኤስ ካርል ቪንሰን ጦር መርከብ አቅጣጫውን ወደ ሰሜን ኮሪያ አዙሮ ቀስፏል። ይህ ደግሞ ለአምባገነኑ መሪ ለኪም ጆንግ ኡን ጠንካራ መልእክት ያስተላልፋል። ወዲህ ወደ ዋይት ሀውስ ቤተ መንግሥት ስንመለስ የትራምፕ ካቢኔ መናወጡን እናገኛለን። የፕሬዝደንት ትራምፕ ብሔርተኛው አማካሪ ስቲቭ ባነን በብሔራዊ ጸጥታ ካውንስል ውስጥ ከነበራቸው ከፍተኛ ቦታ ተነስተዋል። እርምጃውን ብዛት ያላቸው የተለያዩ የውጭ ፖሊሲ ባለሙያዎች አወድሰውታል። እንዲያውም አንዳንዶቹ ትራምፕ ይበልጥ ወደ ጣልቃ መግባት የውጭ ፖሊሲ እያመሩ ነው ማለት ነው ሲሉ ጠይቀዋል። በትራምፕ የሽግግር አመቻች ቡድን ውስጥ የሰሩት ጄምስ ካራፋኖ ግን ሁኔታውን በዚህ መልክ ማየቱ ስህተት ነው ይላሉ።
የጣልቃ ገብ የውጭ ፖሊሲ ጉዳይ አይመስለኝም። ፕሬዚዳንቱ ማሳየት የፈለጉት የዩናይት ስቴትስ ፍላጎቶች ከተገፉ ጣልቃ ለመግባት ፍላጎት ያላቸው መሆኑን ለማሳየት ነው።
በስካይፕ አማካይነት ይህን መልእክት ያስተላለፉት ካራፌኖ ይህ በትራምፕ የተወሰደ እርምጃ በዓለም ዙሪያ ችግሮች ሲፈጠሩ ኃይል ለመጠቀም ያቅማሙ ከነበሩት የቀድሞ ፕሬዚደንት ባራክ ኦባማ ተቃራኒ ነው ብለዋል። ጆርጅ ደብሊው ቡሽ ደግሞ ያበዙታል ተብለው ይከሰሳሉ ጣልቃ መግባቱን ለማለት። የትራምፕ አስተዳደር ባለሥልጣናት በበኩላቸው ሲናገሩ በሶሪያ ላይ የተካሄደው የአየር ድብደባ የአመራር ለውጥ ለማድረግ ወደ ነበረው ፖሊሲ መቀየሩን አያመለክትም ብለዋል። ፒጄ ክሮሊ በኦባማ አስተዳደር የቀድሞው የውጭ ጉዳይ መስሪያ ቤት ባለሥልጣን እንዲህ ብለዋል።
President Trump was elected, you know, to fix problems in America. He was not elected to fix problems in Syria. And I think that's why the
President Trump የተመረጡት የአሜሪካን ችግሮች ለማቃናት ወይም ለማቅለል ነው። የሶሪያው ችግር እንዲወገድ አይደለም የተመረጡት። ለዚህም ነው ዋይት ሃውስ ወታደራዊ እርምጃ መፍትሄ እንደማይሆን የጠቆመው። ምንም አይነት ወታደራዊ እርምጃ መፍትሄ በማይኖር የእርስ በርስ ጦርነት ውስጥ ዩናይትድ ስቴትስን ይበልጥ ጣልቃ እንድትገባ ፍላጎት አይኖራቸውም።
የቤተ መንግስቱ ቃል አቀባይ ሻን ስፓይሰር በበኩላቸው ባለፈው ሳምንት የተወሰዱ እርምጃዎች ክፉኛ ተጋነዋል፣ በካቢኔው ውስጥ ተደረገ ተብሎ የተዘገበው ለውጥም ስህተት አለበት ብለዋል።
በአሁኑ ሰዓት የተናጋው ነገር ዋሽንግተን ውስጥ የሚደመጠው ሁኔታ ብቻ ነው
ሲሉ ሻን ስፓይሰር በካቢኔው ውስጥ የተካሄደውን የለውጥ ሪፖርት አቅልለውታል።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ይቀጥላል። እንዲሁም በናይል ሳት እንሰማለን። አብራችሁን እስከ ምሽቱ 4 ሰዓት ቆዩ። 2022059942 የውስጥ መስመር 14 ደውላችሁ ስታበቁ እኛ የተቀበልናቸው አስተያየቶች እንደገና ወደ እናንተ ሊሰሙ ነው።
ሌተናል ጀነራል ጃጋማ ኬሎ ጀግና ኢትዮጵያዊ ነፍስ ይማር ይያልኩኝ። እንዲሁም በግብጽ የኦርቶዶክስ እምነት ተከታዮች ላይ በሆሳና ባል ላይ በደረሰባቸው ያሸባሪዎች ጥቃት ጥልቅ ሀዘን ተሰምቶኛል። በስነት ግብጽ ስለነበርኩኝም ሀዘናችሁ ሀዘናችን ነው። እኛን ስማታት አክሊል ያቀዳጅልን፣ ሟች ቤተሰቦችን መጽናናትን ይስጥልን። እንዲሁም ሀብታሙ አያሌው እንኳን ተወለድክ ላለው በውስ ባንተ ውስጥ ራሴን ስላየሁ ኢትዮጵያና ህዝባን እግዚአብሔር ይባርክ። ቪኦኤ መልእክቴን እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። ደህና ሁኑ። አመሰግናለሁ።
ሃይ ቮይስ ኦፍ አሜሪካን እንደምን ዋላችሁ? እንግዲህ በተለያዩ በአፍሪካ ሀገሮች ድርቅ እንደተከሰተ እየተናገራችሁ ነው። በምስራቅ አፍሪካ በኢትዮጵያ፣ በጅቡቲ፣ በሶማሌ ከዛም አልፎ ወደ ሳውዝ ስንወር ደግሞ ወደ ዚምባብዌ፣ በዌስቱም በኩል ወደ ናይጄሪያ ደርሷል። ግን አንድ ያልገባኝ ነገር እና መጠየቀው ነገር ቢኖር በዚህ በድርቅ ኤርትራ አልተጠቃችም ወይ? አንድ ቀንም በዚህ ዜና ስትሰሩ ወይም ስትናገሩ ሰምቼ አላውቅም። ድርቅ በህዝቡ ላይ ባይገባ በከብቱ በዚህ ሰዓቱ ላይ አልገባም ወይ? ይህን ዜና ባካቸው ዘግቡልን። ባካቸው ያለው ዜና እስቲ አስረዱኝ፣ ማወቅ ፈልጌ ነው። ኤርትራ በድርቅ ተመታለች አልተመታችም? አመሰግናለሁ። የዘወትር አድማጫቸው ከቨርጂኒያ።
ጤና ይስጥልኝ የፍሬ አዘጋጆች እንደምን አላችሁ? የዘወትር አድማጫችሁ ነኝ። ታይቶም ተሰምቶ የማያውቅ የቤተሰብ አባል የሆነውን አህያ አርዶ በመላክ የውጭ ምንዛሬ ለማግኘት የሚደረገው ነገር እጅግ የሚዘገንን ነው። እግዚኦም የሚያሰኝ ነው። ይህ ነገር ሲደረግ የሃይማኖት አባቶች የት ናቸው? ይሄ ነገር መደረግ የለበትም እንኳ አይሉም፣ አያወቅቱም። እኔ በበኩሌ ኢትዮጵያ ሲሄድ የምወደው ንጥረ ስጋ ምበላ አይመስለኝም። ይሄ ቄራ በአስቸኳይ መዘጋት አለበት እላለሁ። አመሰግናለሁ። ተስፋዬ ነኝ ከአሜሪካ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ባቀረብናቸው ፕሮግራሞች በተሰሙ ዝግጅቶቻችሁ ላይ ያላችሁን አስተያየት ላኩ፣ ጻፉ፣ ደውሉ፣ ተሳተፉ። አዲሱ ዝግድም ፋታ የሚወሰድበት ነው። ሰሞኑ ግን ታዲያ ሙዚቃ ነው እና የሙዚቃ እንዳልሆነ በተለይ በክርስትና እምነት ተከታዩ ዘንድ ይሄ ሳምንት የምንድን ነው? ከዋናው ጥያቄ አንዱ ከዋናው ባለጉዳዩ ተራደርስ
የሁላችንም ጉዳይ ሳይሆን ይቀራል
የተሻለ ታቀርባለህ ለኔ ብዬ ነው።
ሁዳዴ ወይም በአርባ ጾም ጊዜ እቺ ለፋሲካ አንድ ሳምንት ሲቀራት ያለች ሳምንት ህማማት ይባላል። ሰሙነ ህማማት ይባላል። የጌታን ህመም ስቃይ መከራ የሚታሰብበት ነው እና እሱን
በሙዚቃ
ሙዚቃ ነው የምትጫወተው ወይስ ምንድን ነው?
አይ ጠያቂ ላጫውት አልፈለኩም። ሙዚቃ እንደማይጫወት በደንብ እግረ መንገድህን አሁን በጀመርከው እንድትነግርና ወደ መረጥ ነው ሙዚቃ ሳይሆን
ይገርማል። ድሮ አዲስ አበባ ትዝ ይለኛል በሁዳዴ ሬዲዮ ሁሉ አጫውትም ነበርና ይገርማል። አሁን እንደዛ
አለ። አሁን እዛ ድረስ ምን አይመስለኝም ግን ለአድማጮቻችን አክብሮት የክርስትና እምነት ተከታዮች ለሆኑ አድማጮቻችን ተገቢውን ቦታ ለመስጠት እንደ ሰሞን ሁሉ ሰሞን ህማማት ነውና የበገና ብዙ ጊዜ በጾም ውስጥ የሚጫወተውን ሙዚቃ ነው የመረጥ ነው። አለሙ አጋናቸው የሚጫወቱት
አባታችን በሰማያት ላይ ያለ ተለይቶ መስካን ክብርስ መንግስትህን የምንፈልጋት ከጥንቱ በልጅነት ትንታት ሰጠና ቤቱን ፈቃድህም እንዲደረግ ይሆን በሰማይም ሙተን ተነስተን ከደይን እንድንኖር እስካና ምግብ ሆኖን ዛሬም በምድር አሸጋዮት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም አክፉ ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግሥት የማያገኛ ትልፈት ጌትነትም ካሊነትም ክብርም ናቸውና አንተ ገንዘቦች ሁሉም ለዓለም ወላለም ዓለም አሜን የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም ሆይ መቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሱ ሁሉ እኔም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ይነሳ።
አድማጮች አሁን ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። የዓለሙ አጋን የበገና ድርድራ ነበር የሰማችሁት። አሁን የምሽቱን ዋና ዋና ዜና ባጭሩ እናሰማ።
ሩሲያ ሶሪያን መርዳቷን ታቆማለች የሚል እምነት ያላቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናገሩ። የባሻር አልአሳድ መንግስት ማብቂያ መቃረቡንም ለሁላችንም ግልጽ ሆኗል ያሉት በጣሊያን የጂ 7 ሀገሮችን የውጭ ጉዳይ ሚኒስትሮች ጉባኤ በመሳተፍ ላይ የነበሩት የውጭ ጉዳይ ሚኒስትር ቲለርሰን ወደ ሞስኮ ተጉዘዋል። በሶሪያ ጉዳይ ከሩሲያ ባለስልጣናት ጋርም እንደሚነጋገሩ ተጠብቋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተዘገቡ የሰላም ስምምነቶች ይዙ ዘንድ ሲሉም ተከታዩን አስተያየት ሰጥተዋል።
It is also clear Russia has failed to uphold the agreements that have been entered into under multiple UN Security Council resolutions.
በተባበሩት መንግስታት ድርጅት ጸጥታው ምክር ቤት ዘገቡት የሰላም ስምምነቶች ይዙ ዘንድ ሩሲያም ያልተሳካላት መሆኑ ግልጽ ሆኗል ነው ያሉት። ስምምነቶቹ ሶሪያ ከኬሚካል ጦር መሳሪያ ነጻ ስለመሆኗ ሩሲያ ማረጋገጥ እንደነበረባት ያሰምራል ብለዋል። ከፍተኛው የዩኤስኤስ ዲፕሎማት ቴለርሰን አገራቸው በቅርቡ በሶሪያ ላይ ለወሰደችው የሚሳኤል እርምጃም አስተያየት ሰንዝረዋል። በሶሪያ ጉዳይ ላይ ያተኮረ የሰላም ድርድር ውጤታማ ያለመሆኑንና ሩሲያም በሶሪያ ያለው ግጭት ማብቂያ ያገኝ ዘንድ በቂ አላደረገችም ሲሉ ቲለርሰን ተችተዋል። የሀገራቸው ዓላማም በሶሪያ የአይሲስን መዋጋት መሆኑን ቲለርሰን ጨምረው ገልጠዋል። አድማጮች ለሰዓቱ ዋና ዋና ርዕሶች የያዝነው ሰዓት በዚሁ አበቃ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ስለዚህ ነው አመሰግናለሁ አሉላ። አድማጮች እስከ ምሽቱ 4 ሰዓት ድረስ እንቀጥላለን። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ። ሁለተኛው አጋማሽ ቀደም ብሎ እንደጠቀው ነው በርዕሰ ወሬዎቹ ተጀምሯል። አሁን ለዚህ ክፍል ቀዳሚ ወዳደረግ ነው ጥንቅር ነው ሰዳችሁ
ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ተጨማሪ ማዕቀብ ጣለች። አስመራ የዓለም አቀፉ ማኅበረሰብ ያስቀመጣቸውን የጋራ መግባቢያ መስመሮች ጥሳ የጦር መሳሪያ ዕቀባ ከተጣለባት ሰሜን ኮሪያ የወታደራዊ ግንኙነት መሳሪያ ገዝታለች ሲል አንድ የተባበሩት መንግሥታት ድርጅት ዘገባ ወንጅሏታል። ዘገባው የሳሌም ሰሎሞን ነው። ሄኖክ ሰማእግዜር ያቀርበዋል።
በሰሜን ኮሪያ የተጣለውን የጦር መሳሪያ ማዕቀብ የሚመረምረው የተባበሩት መንግስታት ድርጅት ያቋቋመው ቡድን ኤርትራን ከፒዮንግያንግ ጋር በመናገድ ሲወነጅል ይሄ ለሶስተኛ ጊዜ ነው። ሂው ግሪፊት የአጣሪ ቡድኑ አስተባባሪ ናቸው።
ኤርትራ በእርግጥም በተቆጣጣሪ ቡድኑ በ2015፣ 2016 እና 2017 ዘገባዎች ውስጥ ተጠቅሳለች።
በጎርጎሮሳውያን ዘመን መሆኑ ነው። ለሶስት ተከታታይ ዓመታት በዘገባው መጠቀሷን ተከትሎ ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ማዕቀብ ጥላለች። ለኤርትራ ምንም አይነት የጦር መሳሪያ ሽያጭም ሆነ ወታደራዊ ግንኙነት ማድረግን ይከለክላል ማዕቀቡ። በዩናይትድ ስቴትስ ሕግ የኒውክሌር የጦር መሳሪያ ማበልጸግን የሚከለክለውን ዓለም አቀፍ ስምምነት በመጣስና በመተባበር በኢራን፣ ሶሪያና ሰሜን ኮሪያ የተጣለው ማዕቀብን በሚከለክለው ማዕቀፍ ስር ነው ኤርትራ ክልከላ የተላለፈባት። በሰሜን ኮሪያ ላይ የተጣለውን የጦር መሳሪያ ንግድ ዕቀባ የጦር መሳሪያ መግዛትና ስልጠና በማግኘት ተላልፈዋል በሚል ስማቸው ከተጠራ ሰባት የአፍሪካ ሀገሮች ዝርዝር ውስጥ ነው ኤርትራ የተካተተችው። የተባበሩት መንግስታት ድርጅት ያቋቋመው የሁኔታ አጣሪ ቡድን ከአንድ ዓመት በፊት ኤርትራ በ45 ሳጥኖች የወታደራዊ መገናኛ ሬዲዮና የአቅጣጫ ጠቋሚ አንቴናዎች እንዲሁም ማይክሮፎኖችና ሽቦዎችን ወደ ሀገር ውስጥ አስገብታለች። በሚስጥር የተላኩት ሳጥኖች ግን ወደ ኤርትራ ከመግባታቸው በፊት በመንገድ ላይ ተጠልፈው ነበር። የተባበሩት መንግስታት ድርጅት መሳሪያዎቹ የተላኩት ግሉኮም በተባለ የሰሜን ኮሪያን ምርቶች በማሌዥያ መሰረቱን አድርጎ የሚሸጥ ኩባንያ ነው ብሏል። ለዚህም ምክንያቱ እቃዎቹ ከሰሜን ኮሪያ መውጣታቸውን ለመደበቅ ነው። ከዚህ ቀደም በተባበሩት መንግስታት ድርጅት የቀረቡ ዘገባዎች ኤርትራ ወታደራዊና የቴክኒክ እርዳታን ግሪን ፓይን ከተባለ የሰሜን ኮሪያ ድርጅት ስለማግኘቷ ማስረጃ አለኝ ይላል።
And in 2016 Eritrea was named in the panel's report because we found evidence.
በ2016 ዓመተ ምህረት ኤርትራ ግሪን ፓይን ከተባለ ድርጅት ጋር ግንኙነት ፈጥራለች። ድርጅቱ የሰሜን ኮሪያ ትልቁ የጦር መሳሪያ አከፋፋይ ኩባንያ መሆኑን በተባበሩት መንግስታት ድርጅት የህገወጥ ድርጅቶች ዝርዝር የተመዘገበ መሆኑም ይታወቃል። የጦር መሳሪያዎችን፣ ተምዘግዛጊ ሚሳኤሎችና ሌሎች አካላቱን ለመካከለኛው ምስራቅና አፍሪካ በመሸጥም ይታወቃል።
ሰሜን ኮሪያ ለአፍሪካ ሀገሮች የጦር መሳሪያ ለመሸጥ በእጅጉ ትጥራለች ሲሉ በስቶክሆልም የዓለም አቀፍ የሰላምና ጥናት እንደዚሁ ምርምር ተቋም የሚሰሩት ፒተር ዌዝማን ያስረዳሉ።
ሰሜን ኮሪያ የጦር መሳሪያ ለመሸጥ የምትፈልገው በእርግጥም የመስራት አቅሙ ስላላትና በገበያም የተወሰነ ተፈላጊነት ያለው በመሆኑ ነው። ፍላጎቱ ደግሞ በቂ ሀብት ከሌላቸው ሀገሮች መሆኑ የሚያስገርም ነገር አይደለም። ምክንያቱም ሰሜን ኮሪያ የምትሸጣቸው መሳሪያዎች ጥራታቸው ዝቅተኛ ቢሆንም በአንጻሩ ብዙ ገንዘብ ስለማያስወጡ።
ዌዝማን አክለውም ሰሜን ኮሪያ የምትሸጠው ጊዜያቸው ያለፈባቸውና እንደገና የተገጣጠሙ የሶቪየት ዘመን መሳሪያዎችን እንደሆኑ ይገልጻሉ።
They cannot market this stuff to anyone else except to African states and a few others. Myanmar is a country which in the past also is now quite...
መሳሪያዎቹን የሚገዙት ሀገሮች ብዙ ዋጋ ስለማይከፍሉባቸው ሸማቾቹ የአፍሪካ ሀገሮችና ሌሎች ጥቂቶች መሆናቸው ይታወቃል። ሌላ ሀገር እነዚህን መሳሪያዎች አይገዛም። ሚያንማር የሰሜን ኮሪያን የጦር መሳሪያዎች ከዚህ በፊት በመግዛት ትታወቃለች። ኩባም እንዲሁ ተመሳሳይ የጦር መሳሪያዎች ከመግዛት ያለፈ አቅም ከሌላቸው አገሮች ተርታ እንደምትሰለፍ መረዳት ይቻላል።
የኤርትራ ማስታወቂያ ሚኒስቴር በዩናይትድ ስቴትስ የተጣለውን ዕቀባ ጥቅስ ግራ የሚያጋባና አላስፈላጊ ሲል አውግዞታል። እንደዚህ መሰል አሰራሮችም ከበርካታ አመታት በፊት የተጀመሩ መሆኑን አስመረበታል። ጥቅስ አሰራሮ የተለመደ ነው ይላል የውጭ ጉዳይ መስሪያ ቤቱ መግለጫ። አስቀድሞ የተሳሳተ መረጃ ይሰራጫል። ከዚያ ይህንኑ ሴራ ያቀነባበሩት ራሳቸው ከሳሽ ራሳቸው ዳኛ ሆነው ይወስናሉ ሲል አክሏል። ኤርትራ ከዚህ ቀደም የሶማሊያ ጽንፈኛ ቡድን አልሸባብን በመርዳት ከሰባት አመት በፊት የተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ እንደጣለባት ይታወሳል። ማዕቀቡ የኤርትራ መንግስት ባለስልጣናት ላይ የጉዞ ማዕቀብና በአንዳንድ ወታደራዊና የፖለቲካ መሪዎች ገንዘባቸው በባንክ እንዳይንቀሳቀስም አግዷል። ማዕቀቡ ከተላለፈ ከአምስት አመታት በኋላ ኤርትራ አልሸባብን መርዳቷን አስመልክቶ ማስረጃ የለኝም ሲል አንድ የተባበሩት መንግስታት ድርጅት ያሰማራው አጣሪ ቡድን ይፋ ቢያደርግም እስካሁን ማዕቀቡ አልተነሳም። ይህው አጥኚ ቡድን አክሎም መረጃ እንዳልተገኘ ስንገልጽ ኤርትራ ለሶማሊያው አልሸባብ ወይም በስሩ ለሚንቀሳቀሱ ቡድኖች እርዳታ አድርጋ እንደሆነ ያለውን ጥርጣሬ አያነሳውም ብሏል። በሶማሊያ ውስጥ ላለውና ለነበረው የሰላም ማጣት ኤርትራ አብይ ምክንያት አለመሆኗን ነው የተባበሩት መንግስታት ድርጅት ግምገማ የሚያስረዳው። ዳንኤል ኦቅባራያ በሲንሲናቲ ኦሃዮ ዩኒየን ኢንስቲትዩት ኤንድ ዩኒቨርሲቲ አስተማሪ ናቸው። ይሄ ሁሉ ግምገማ ማስረጃና ማዕቀብ በአጠቃላይ ኤርትራ በዓለም አቀፉ ማህበረሰብ የተገፋች ሀገር ሆና እንዲሰማት አድርጓል ይላሉ። በኤርትራ ላይ የሚጣሉ ማዕቀቦች ግልጽ ባልሆኑ አሰራሮችና በጎ ባልሆኑ አመለካከቶች የሚተላለፉ መሆናቸው ይልቅ ለኤርትራ መንግስት የህዝብ ግንኙነት መሳሪያ ሆነውለታል ሲሉ ያስረዳሉ። በህዝብ ያልተመረጠው የኤርትራ መንግስት ይሄው ዓለም በሙሉ እኛን ይቃወማል በሚል የማሳመኛ ዘዴ ፈጥሮላቸዋል ይላሉ ኤርትራዊው ተንታኝ።
Even if you disagree with the Eritrean regime on a whole host of things, we know that sanctions actually play into the hands of authoritarian regime.
በበርካታ ጉዳዮች ላይ ከኤርትራ መንግስት ጋር መግባባት ባይኖርም ማዕቀቦች ለአምባገነን ስርዓቶች መጠቀሚያ እንደሚሆኑ ደግሞ ጠንቅቀን እናውቃለን። የአገሪቱ መንግስት ይኸው ዓለም በሙሉ እኛን ይቃወማል ሲል ለህዝቡ ያስተጋባል። ዛሬ ብቻ ሳይሆን አስቀድሞም በ1940ዎቹ ሁሉ የነበረ በጎ ያልሆነ አመለካከት ወይም አዝማሚያ ነው ሲሉ እንሰማለን።
ኤርትራ ከኢትዮጵያ ተለይታ ሀገር ከመሰረተች ወዲህ በፕሬዝዳንት ኢሳያስ አፈወርቂ ስትመራ ቆይታለች።
እስከ ምሽቱ አራት ሰዓት ፕሮግራማችን ይቀጥላል። አብራችሁ እንድታመሹ እንጋብዛለን። ቀጣዩ ቅንብራችን ሐኪሞን ይጠይቁ። ደረት ላይ የሚሰማ የህመም ወይም የስቃይ ስሜት ምንነትና ምልክቶቹ፣ አሳሳቢነቱና የሕክምና አማራጮቹ አዲስ ተከታታይ ቅንብር የመጀመሪያ ክፍል ነው። ዛሬ ሐኪሙን ይጠይቁ ይዞ የቀረበው ሙያዊ ትንታኔውን የሚሰጡን ዶክተር ደረጀ ሳህሌ በዚህ በዩናይትድ ስቴትስ በቴክሳስ ክፍለ ግዛት ፎርት ወርዝ የሳምባና ከእንቅልፍ ጋር የተዛመዱ የጤና ህውከቶች ሐኪምና እንዲሁም ልዩ የህክምና ክብካቤ የሚጠይቁ የህመም ሁኔታዎች ወይም ክሪቲካል ኬር ባለሙያ ናቸው። አሉላ ዝም ብለህ ትሰማኛለህ። ባለጉዳዩ እዚህ ቁጭ ብሎ እኔ ብትተነትን
ጥሩ አድርገህ አቅርበሃል። አዲሱ አመሰግናለሁ።
እንግዳህን አቅርብ ያለው ወደ ውይይቱ በዚህ ሙዚቃ ተሸጋገሩ።
መልካም ዶክተር ደረጀ ሳህሌ አዮ፣ ለዚህ ፕሮግራም የብዙ ጊዜ ተባባሪያችን ነዎት፣ በድጋሚ አግኝተንዎታል። አመሰግናለሁ ለጊዜው። በቅድሚያ
አመሰግናለሁ ስለጋበዛችሁኝ።
ዶክተር ደረጀ፣ ደረት አካባቢ የሚሰማ የህመም ስሜትን ወይም የደረት ህመም በመባል የሚታወቀውን የህመም ሁኔታ ይመለከታል። ሰፊ ጥያቄ ነውና በመልክ በመልኩ አድማጮች እንዲረዱት ምን አይነት የህመም ሁኔታዎች በደረት ህመምነት እንደሚካተቱ ብንመለከትና በቀጣዮቹ ፕሮግራሞች በተናጥል የሚታዩ ሁኔታዎችን ብናነሳ፣ የደረት ህመም መቼ ነው አሳሳቢ የሚሆነው? ለምንስ ነው አሳሳቢነቱ? ምንድን ነው በራሱስ?
አመሰግናለሁ። የደረት ህመም አንተ እንደገለጽከው አሉላ ሰፊ ነው፣ ሰፊ ጥላ ነው። በሱ ስር ብዙ የተለያዩ ህመሞች ሊሆኑ ይችላሉ። በጣም አስቸኳይና የሰውን ህይወት አደጋ ላይ ሊጥል የሚችል የበሽታ አይነት ምልክት ሊሆን ይችላል፣ ወይንም ደግሞ ቀለል ያለ ሊሆን ይችላል። ይሄንን ስል በጣም አጣዳፊና የሰው ህይወትን አደጋ ላይ ሊጥል የሚችለው እንግዲህ በደረታችን ውስጥ ያሉ የሰውነት ብልቶች አንዱ የልብ ነው። የልብ ህመምን የሚያጠቃልል ሊሆን ይችላል። የልብ ህመም ምልክት ሊሆን ይችላል። በልብ ህመም እንኳን ብለን ስንናገር ብዙ አይነት የልብ ህመም አለ። ግን አንገብጋቢ የሆነው በሄርት አታክ በመባል የሚታወቀው የህመም አይነት ነው ማለት ነው።
በልማድ የልብ ድካም የምንለውን ድንገተኛ የህመም ሁኔታ ነው የጠቀሱት።
ልክ ነው። በልማድ የልብ ድካም እንለዋለን። ግን የልብ ድካም እንግሊዝኛው እንግዲህ ኮንጀስቲቭ ሄርት ፌሊየርም ሊሆን ይችላል። እሱ እንደ ሄርት አታክ አጣዳፊ አይደለም። እንግዲህ አማርኛ መፈለግ ሊኖርብናል። ግን ሁለቱንም እኛ የልብ ድካም ነው የምንለው። በዚህ ጊዜ አይ ቲንክ ማሳሰቢያ መስጠት የምንፈልገው ልብ ድካም እንበለው እና ሄርት አታክ በሚለው ቢሆን እሱ አሳሳቢና አጣዳፊ ስለሆነ ወደ ሕክምና ለመስጫ ቦታ በአስቸኳይ መሄድ ወይም በአካባቢያችን መጥራት የሚቻልበት መንገድ ካለ መጥራት ነው። በዚህ ሀገር በ911 ተብሎ እንደሚደው
911 የድንገተኛ የስልክ ጥሪ ወይም 911 አስቸኳይ እርዳታ ለማግኘት የሚደረገውን የስልክ ጥሪ ነው። አምቡላንስ የቱን ያህል ፈጥኖ እንደሚደርስ በምን መልኩ እንደሚስተናገድ ባላውቅም በኢትዮጵያም ተመሳሳይ ያለ ይመስለኛል።
ጅማሬ ላይ እንዳለ ሰምቻለሁ። በጣም ጥሩ ጅማሬ ነው። ግን ያው ብዙ አብረን መስራት ያለብንና ለስራው ብቁነት ሁሉም ተሳትፎ ማድረግ አለበት ብዬ እላለሁ። በተጋጣሚ
ካም እንግዲህ ዶክተር ደረጀ እንደገለጹት ደረት ስር ያሉ ዋና ዋና የሚባሉ አውታር የሰውነት አካላት ልብን ጨምሮ በርካታ ናቸውና የደረት ህመም ሲባል አንድን ህመም ብቻ እንደማይመለከት የልብ እንኳን ካልን በኋላ መልከ ብዙ ሊሆን እንደሚችል ገልጠዋል። ሌሎችስ የትኞቹ የሰውነት አካላት በደረት ህመም ጊዜ ሊጎዱ ወይም የነሱ ምልክት ሆኖ ሊታይ ይችላል? የትኞቹ ያን አይነት ስሜት ሊፈጥሩ ይችላሉ?
ጥሩ ነው። ያው ቀደም እንደተናገርኩት በደረት ውስጥ ያሉ የተለያዩ አካላት አሉ፣ የአካል ብልቶች አሉ። መጀመሪያው ልብ ነው ብለናል። ሁለተኛው ሳምባ ነው። ሳምባ ውስጥ እንግዲህ ብዙ የተለያየ አይነት ችግር ሊኖር ይችላል። በተለምዶ ኒሞኒያ ብለን የምንጠራው ወይም የሳምባ ኢንፌክሽን፣
የሳምባ ምች
እንደሱ ሊሆን ይችላል። ወይም ደግሞ የሳምባን የሚያለብሰው ልባስ አካል ኢንፍላሜሽን ወይም ሴሎች ይቆጡና እንደ ፕሎሬሲ ብለን የምንጠራው ይኖራል። አንዳንድ ጊዜ ሳምባ እንደ በአየር የተነፋ ባሉን ነው። ፊኛ በስፒል ወይም በመርፌ ብንወጋት ፊኛዋ ቀጥታ አየሩን ታወጣና
ትሟሸሻለች።
አመሰግናለሁ። ልክ እንደዛ ኒሞቶራክስ የሚባል የሳምባ መሟሸሻ አለ። ወይም ደግሞ የብለድ ክሎት ወይም ደግሞ የደም መቋጠርና መርጋት ሳምባ ውስጥ አለ እና እንደዚህ አይነት ብዙ ትልልቅ የሆኑ አሁን ይሄኛው ብለድ ክሎት ያልኩት እሱም አጣዳፊና ህይወትን በቅጽበት ሊያጠፋ የሚችል ነው። ኒሞኒያም እንዲሁ በጊዜው ካልተያዘ።
ዶክተር ደረጀ የልብ ህመም ከቀላልና አላፊ የህመም ስሜትነት በጣም አስቸኳይ አጣዳፊ በአጭር ጊዜ ውስጥም ህይወትን ያህል ለማጣት የሚያደርስ ሊሆን እንደመቻሉ ዝርዝሮቹን ይሄ ህመም ሲሆን እንዲህ አይነት ሁኔታ ሲከሰት የሚለውን በዝርዝር የልቡንም የሳምባውንም ሌሎች ተጓዳኝ ህመም ሁኔታዎችም ካሉ በሌላ ፕሮግራም በሰፊው እንመለከታለን። በዋናነት ሰዎች ቸል ብለው እንዳያልፉት መቼ መጨነቅ አለባቸው? መቼ በእርግጥ አጣዳፊ የህክምና እርዳታ ለማግኘትና ደናም ከሆነ የለም የሚያሳስብ አይደለም የህመም ማስታገሻ ሊረዳው ይችላል ካልሆነም ክትትል ያስፈልገው ይሆን ይችላል እንዲባሉ ምን ሲሆን ፈጥነው ወደ ህክምና እንዲሄዱ መጠንቀቅ መጨነቅ ማሰብ አለባቸው?
ጥሩ ጥያቄ ነው። ይሄ ነው በጣም አስፈላጊው እና መለየት ያለብን ነገር። ህመሙ በድንገት ሲመጣ ድንገተኝነቱ፣ ህመሙ ደግሞ ከህመሙ ጋር ተጨማሪ እንደ ፕሬሸር እንለዋለን፣ ቸስት ፕሬሸር እንለዋለን በአማርኛው፣ አንዳች ሸክም ደረት ላይ እንደ ተቀመጠብን ሲሰማን፣ ወይም ጨብጦ የመያዝ ወይም ስኩዊዚንግ ፔን ይሉታል፣ ወይም ህመሙ ደግሞ ወደ መንጋጋ ሲተላለፍ፣ ወደ ግራ እጅ ሲተላለፍ ወይም ወደ ጀርባ ሲሰራጭ፣ ተጨማሪ ደግሞ ትንፋሽ ማጠር ጋር ሲዛመድ፣ ብሎም ማቅለሽለሽ፣ ማዞር፣ የልብ ምት መጨመር፣ ላብላብ ማለት፣ አንዳንድ ጊዜ የደም ግፊትን መለካት ከተቻለ የደም ግፊትም የልብ ምታትም ወይም ሀርት ቢት ቁጥሩን የመቀነስ እና የመውረድ ዝቅተኛ ቁጥር የማንበብ፣ እነዚህ አጣዳፊ ናቸው። ባለንበት አካባቢ ኢመርጀንሲ ስልክ ካለ እሱን መደወል፣ ቤተሰብ ካለ ቤተሰብ ጋር ወዲያው መደወል እና በሚቻለው ፍጥነት ህክምና የሚሰጥበት ቦታ መድረስ መቻል አስፈላጊ ነው።
ዶክተር ደረጀ ሳህሌ አዮ፣ የደረት ህመም ወይም ደረት አካባቢ የሚሰማ ህመም፣ መጨናነቅና ሌሎች ችግሮች ከቀላል ካላፊ የህመም ሁኔታ እስከ ከበድ ያለውና ልዩ ባለሙያ እስከሚጠይቁ ድረስ በተከታታይ የምናቀርበውን ፕሮግራም መንደርደሪያ ነው። በዛሬው ዕለት አጠር ያለ ቃለ ምልልስ ያደረግነው በተከታታይ ፕሮግራሞቻችን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ።
በዚሁ ወደ ምሽቱ የመጨረሻ ቅንብር እናልፋለን አድማጮች። በምስራቅ አፍሪካ አገሮች የኮሌራ ታማሚዎች ቁጥር እየበረከተ የመጣበት ምክንያት ኤልኒኞ ከሚባለው የአየር ንብረት ሁኔታ ጋር የተያያዘ ሁከት ጋር መሆኑን ሳይንቲስቶች አመለከቱ። ኤልኒኞ የሚከሰትበትን ወቅት መተንበዩ ታዲያ ለጤና ጥበቃ ዝግጁነት ሊረዳ እንደሚችልም ተጠቁሟል። የአሜሪካ ድምጿ ጄሲካ በርማን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች።
ኤልኒኞ በተለያየ ወቅት በሁለትም በአራትም ራቅ ስልም በየ7 ዓመቱ የሚፈጠር ዓለም አቀፍ የአየር ንብረት ለውጥ ክስተት ነው። በኤልኒኞ ወቅት የደቡብ አሜሪካን ጠርዝ ጠርዙን ይዞ ያለው የምስራቃዊ ፓሲፊክ ውቅያኖስ ጠለል ከወትሮ ይበልጥ ይሞቃል። በገና ሰሞን ምስራቅ የውቅያኖሱ ክፍል መጋል ይጀምርና ከወራት በኋላ ደግሞ ምዕራባዊውም የውቅያኖሱ ጠለል እንደ ምስራቁም ባይከፋ ይሞቃል። ያኔ ጎርፍና ድርቅ የመሳሰሉት ለኮሌራ መቀስቀስ አመቺ የሆኑ ከባድ የአየር ሁኔታዎች ይከሰታሉ። በዓለም ዙሪያ በኤልኒኞ ወቅት የኮሌራ በሽታ አብዝቶ በሚከሰትባቸው አካባቢዎች የሚኖረው ሕዝብ ወደ 177 ሚሊዮን እንደሚሆን ይገመታል። በዩናይትድ ስቴትስ ቦልቲሞር ከተማ የሚገኘው ጆንስ ሆፕኪንስ ዩኒቨርሲቲ የወረርሽኞች ልዩ ሕክምና ባለሙያው ሾን ሙር የመሩት ቡድን ምስራቅ አፍሪቃ ውስጥ ኮሌራ ከወትሮ ይበልጥ ደጋግሞ መከሰቱን ደርሶበታል። የነሱ ጥናትም Proceedings of the National Academy of Sciences በተባለው ብሔራዊ የሳይንስ አካደሚ መጽሔት ላይ ወጥቷል።
Because they either lead to surface flooding that can wash
አንዱ ምክንያት ሰዎች እደጅ በሚጸዳዱባቸው አካባቢዎች ጎርፍ ሲከሰት ጠራርጎ ወስዶ የመጠጥ ውሃውን ይበክላል። በከተሞች አካባቢ ደግሞ የቆሻሻ ማስወገጃዎች ሞልተው የሚፈሰው ቆሻሻ ወደ መጠጥ ውሃ ሊገባ ይችላል።
በየዓመቱ ቁጥራቸው ወደ 150 ሺህ የሚገመቱ ሰዎች፣ የሚበዙትም ከሳህራ በታች ባሉ የአፍሪቃ ሀገሮች ይሆኑ ኮሌራ እንደሚያዙ የወረርሽኞች ልዩ ሕክምና ባለሙያው ሙር ይናገራሉ። በኤልኒኞ ወቅት የሆነ እንደሆን ግን ምስራቅ አፍሪቃ ውስጥ የኮሌራ ታማሚዎች ቁጥር በ50 ሺህ መጨመሩን ነው ተመራማሪዎች የደረሱበት። እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት አንስቶ እስከ 2014 በነበረው ጊዜ በተከሰቱ የኤልኒኞ የአየር ሁኔታዎች የኮሌራ ተያዡ ቁጥር እንዴት እንደተቀያየረ ጥናት ተደርጎበታል። በደቡባዊ አፍሪቃ አካባቢ ኤልኒኞ በተከሰተባቸው ዓመታት ካልተከሰተባቸው ዓመታት ጋር ሲነጻጸር በኮሌራ የተያዙ ሰዎች ቁጥር በ30 ሺህ ቀንሶ ታይቷል። ኮሌራ የተያዙ ሰዎች ሕክምናውን ካላገኙ ግማሽ የሚሆኑት ከመቶ ሰው 50ው ማለት ነው ሊሞቱ እንደሚችሉ ነው ጥናቶቹ የጠቆሙት። ይሁን እንጂ ኤልኒኞ እንደሚከሰት ቢያንስ ከ6 ወር በፊት ከአንድ ዓመት በፊትም ጭምር አስቀድሞ መተንበይ ስለሚቻል የጤና ጥበቃ ባለስልጣናት ሊነሳ ለሚችለው ወረርሽኝ ቀደም ብለው መዘጋጀት እንደሚችሉ የጆንስ ሆፕኪንስ የሕዝብ ጤና ጥበቃ ትምህርት ቤቱ የወረርሽኞች ኤክስፐርት ሙር ያስገነዝባሉ።
Sort of an advance warning could even if it doesn't prevent an outbreak could at least prevent the deaths that
አስቀድሞ ማስጠንቀቁ በሽታው እንዳይቀሰቀስ ሊያደርግ ባይችልም ቢያንስ ወረርሽኙ እንደጀመረ ሰሞን ሰው እንዳይሞት ለመከላከል ያስችላል።
ኮሌራ የያዛቸው ሰዎች የሰውነትን ፈሳሽ የመተካት ህክምና እንዲያገኙ ከተደረገ የሚሞተው ሰው ቁጥር ወደ 100% ሊያቆለቁል እንደሚችል ነው የጤና ጥበቃ ባለሙያው ሙር የሚያስረዱት። አሁን እንዲያውም ኤልኒኞ ከመከሰቱ አስቀድሞ ኮሌራን ለመከላከል የሚያስችሉ በዝቅተኛ ዋጋ የሚገኙ ክትባቶች ሊሰጡ እንደሚችሉ አክለው ተናግረዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ስለ ረሃብ ጉዳይ አስቀድሞ የሚያስጠነቅቀው ስርዓት በገለጸው መሠረት በ45 ሀገሮች ዙሪያ ያሉ 70 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ ረድኤት ያስፈልጋቸዋል። ለእንደዚህ አይነት ሁኔታ አስተዋጽኦ ያደረጉት ከባድ ድርቅ፣ የኢኮኖሚ አለመረጋጋትና ግጭቶች ናቸው። እነዚህ ቀውሶች በአብዛኛው ሰው ሰራሽ ናቸው ሲሉ የዩኤስኤአይዲ ማለት የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት የምግብ ለሰላም ጽህፈት ቤት ተጠባባቂ ዳይሬክተር ማቲው ኒምስ ገልጸዋል። ይህ በተለይም በደቡብ ሱዳን፣ በናይጄሪያና በየመን የታየ ነገር ነው። በከፊል ደቡብ ሱዳን ረሃብ እንደገባ ባለፈው የካቲት ወር ተገልጿል። ናይጄሪያና የመን ደግሞ በረሃብ አደጋ አፋፍ ላይ ነው ያሉት። ደቡብ ሱዳን ውስጥ እንደ አውሮፓ አቆጣጠር በ2013 ዓ.ም በፕሬዝደንት ሳልቫኪርና ምክትል ፕሬዝደንት በነበሩት ሪያህ ማቻር መካከል የተከሰተው የስልጣን ሽኩቻ ወደ እርስ በርስ ጦርነት አመራ። በእንዲህ አይነቱ ሰው ሰራሽ ቀውስ ምክንያት ታዲያ በ5.5 ሚሊዮን የሚገመቱ ከጠቅላላው የደቡብ ሱዳን ህዝብ ወደ ግማሽ የሚጠጉ ሰዎች የረሃብ ሁኔታ ተደቅኖባቸዋል። ናይጄሪያ ላይ በተለይም በቦርኖ ክፍለ ሀገር ከመኖሪያቸው የተፈናቀሉት ሰዎች እስከ ሰኔ ወር ባለው ጊዜ ውስጥ ከባድ የምግብ እጥረት ይገጥማቸዋል። በቀላሉ በማይደረስባቸው አካባቢዎች ባለፈው ዓመት ረሃብ ሳይከሰት እንዳልቀረ የሚያሳዩ ምልክቶች ሳይኖሩ አልቀሩም ሲሉ ተጠባባቂው ምክትል ስራ አስኪያጅ ኒምስ አስገንዝበዋል። ዩናይትድ ስቴትስ ወደ 386 ሚሊዮን ዶላር የሚጠጋ ገንዘብ በቻድ ሐይቅ ተፋሰስ ክልል በቀውሱ ለተጎዱት ሰዎች ማቅረቧን ኒምስ ጠቁመዋል። የመን ላይ ከ17 ሚሊዮን በላይ የሚሆን ህዝብ የምግብ እጥረት ገጥሞታል። ከእነሱም 7 ሚሊዮኖቹ የአስቸኳይ ጊዜ ምግብ ረድኤት ያስፈልጋቸዋል። ዩናይትድ ስቴትስ ካለፈው ዓመት አንስቶ ለየመን 432 ሚሊዮን ዶላር የሚሆን ገንዘብ ለሰብአዊ ረድኤት እንዳበረከተች ተጠባባቂው ስራ አስኪያጅ ኒምስ ገልጸዋል። ዩናይትድ ስቴትስ በደቡብ ሱዳን ረድኤት ለማቅረብ ረሃብ እስከሚገባበት ጊዜ ድረስ አልጠበቀችም። በተቻለ መጠን ብዙ ሕይወት ለማትረፍ የምታደርገውን ጥረት ትቀጥላለች። ዩናይትድ ስቴትስ ዋናዋ የደቡብ ሱዳን ረድኤት አቅራቢ ሀገር ናት። የደቡብ ሱዳን እርስ በርስ ጦርነት ከአራት ዓመታት በፊት ታህሳስ ወር ላይ ከተጀመረበት ጊዜ አንስቶ ዩናይትድ ስቴትስ ከ2.1 ቢሊዮን ዶላር በላይ አበርክታለች። ዩናይትድ ስቴትስ ከሞራላዊ ግዴታ በመነሳትና በቀጥታም ተጠቃሚ በመሆኗ በዓለም ዙሪያ ሰብአዊ ረድኤት ማቅረቡን ትቀጥላለች ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። አዲሱ አበበ የማጠቃለያ ዜናውን ያሰማናል።
የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50% ብቻ መሆኑን የዓለም የምግብ ፕሮግራም WFP አስታውቋል። የሶማሊያ ከፍተኛ የሃይማኖት ሊቃውንት አገሪቱ ውስጥ እየተስፋፋ የመጣውን አዲስ የአክራሪዎች ቡድን አወገዙ። የአልሻባብ አማጽያን አገሪቱን በሽብር ቀውጢ እያደረጉና በየስፍራውም ጥቃት እያካሄዱ የሕግ የበላይነት እንዳይሰፍንም መሰናክል እየፈጠሩ ባሉበት በዚህ ሰዓት ሶማሊያ ሌላ አክራሪና ጽንፈኛ ቡድን ማስተናገድ አትችልም ብለዋል የሃይማኖት ምሁራኑ። አደገኛ ነው የተባለ አንድ የሶማሊያ የባህር ላይ ዘራፊ ቡድን መሪ ያልተሳካ ሙከራ ባለፈው ቅዳሜ አድርጎ ወዲያው መሰወሩና መጥፋቱ ተገለጠ። ሩሲያ ሶሪያን መርዳቷን ታቆማለች የሚል እምነት ያላቸው መሆኑን የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናገሩ። የባሽር አልአሳድ መንግስት ማብቂያ መቃረቡን ለሁላችንም ግልጽ ሆኗል ያሉት በጣሊያን የጂ ሰባት አገሮች የውጭ ጉዳይ ሚኒስትሮች ጉባኤ በመሳተፍ ላይ ያሉት የውጭ ጉዳይ ሚኒስትሩ በአሁን ሰዓት ወደ ሞስኮ ሄደዋል። በነገራችን ላይ ሞስኮ ተጉዘው በዚያ በሶሪያ ጉዳይ ከሩሲያ ባለሥልጣናት ጋርም ይነጋገራሉ ተብሏል። የሶሪያው ፕሬዚዳንት ባሽር አልአሳድ ባለፈው ሳምንት በራሳቸው ሀገር ውስጥ የአማጽያን ቁጥጥር ስር በሚገኝ አካባቢ የኬሚካል ጦር መሳሪያ ጥቃት በማካሄዳቸው ፕሬዚዳንት ዶናልድ ትራምፕ የአየር ድብደባ አዝሰው ነበር። አሁን ደግሞ በዚህ ሳምንት ፕሬዚዳንት ትራምፕ አንድ የተዋጊ አውሮፕላኖች ተሸካሚ ጦር መርከብ ወደ ሰሜን ኮሪያ ልካለች ኪም ጆንግ ኡንን ለማስጠንቀቅ። ዜናው አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዲሱ አበበ ነን። ፕሮግራሙን ያቀናበረችልን ብርሃን ኃይሉ ከተተኪው የስርጭት መሐንዲስ ጋራ በመሆን በሌሎች ባልደረቦቻችን ስም እንሰናበታለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ እንመለሳለን። አሁን
የትግርኛ ፕሮግራም ይቀጥላል።